በትግራይ ውስጥ ያለው ሌላ ችግር ብድር በጊዜ ያለ መክፈል እንደሆነ ዶክተር ደብረጽዮን አስረድተዋል።
ካሊ ጸገም ሕዝር አዘሎ ላሕ ዘይምምላሽ
አሁን የሚታየው ሌላው ችግር ብድር አለመመለስ ነው። በዚህ ምክንያት የፌደራል መንግስት በቅርቡ እርምጃ እየወሰደ ነው። ለአርሶ አደሮች ብድር የተሰጠው በክልል መንግስታት ዋስትና በመሆኑ በጊዜ ስላልተመለሰ የክልሉን ባጀት አስቀራለሁ ብሏል። አሁን 200 ሚሊዮን ብር ቆርጠውብናል። ገናም ይቀጥላል። የክልል ባጀት መቁረጥ ማለት ደግሞ የመሰረተ ልማትና ሌላው ስራ ይቆማል ማለት ነው።
ዶክተር ሳሪ
እንግዲህ ይሄ ብድር ይመስለኛል በተለይ አራቱ ኢህአዴግ የሚቆጣጠራቸው ክልሎች ለገበሬዎች ማዳበሪያ አቅርቦ የእርሻ ምርታማነቱን ከፍ ለማድረግ መሰራት አለበት የሚል እቅድ አውጥተው፣ ግን ደግሞ ሰራተኛው የገበሬው የማዳበሪያ ዋጋ ከፍ ያለ ስለሆነ መክፈል ስላልቻለ መመለስም እየተቸገርን ነው ስላሉ ማዳበሪያ የሚያቀርቡት ኃይሎች ወይ እንዴት ይሆናል ተብሎ እንግዲህ በክልሎች ዋስትና ብድር ይሰጥና ክልሎች በመዋቅራቸው በኩል አስመልሰው ገበያ ያደርጋሉ የሚል አይነት በዜና መሰራጫ የምንሰማው ነገር ነበር። ዝርዝሩ ላቸው ብዙ አናውቀውም። እና እየተባለ ያለው የሚመስለኝ ገበሬዎቹ ስላልከፈሉ የፌዴራል መንግስት ለክልሎች ከሚሰጠው የድጎማ በጀት ገንዘብ መቀነስ ጀምሯል አይነት ነገር ነው። እንግዲህ ይሄ በቂ መረጃ የሰጠን አይደለም። በሁሉም ክልሎች ነው ተመሳሳይ እርምጃ እየወሰደ ያለው ፌዴራል መንግስቱ? በአማራም፣ በኦሮሚያም፣ በደቡብ ነው? በተለይ እኔ ብድር ያለመመለስ ጉዳይ ሲመጣ የትግራዩ አስተዳደራዊ መዋቅሩ እስከ ስር ድረስ አልተገራገጨም በዚህ በለውጡ ማዕበል እና የተሻለ የብድር አመላለስ ይኖራል ተብሎ የሚገመተው እንዲያውም ትግራይ ላይ ነው። ሌሎቹ የስር መዋቅራቸው የተበተነና የተልመሰመሰ ስለሆነ ከትግራይ የተሻለ ብድር የመመለስ እድል አለ ብዬ አላምንም። ስለዚህ ያ በሆነበት ሁኔታ የሌሎችን ክልሎች ትቶ ከትግራይ በጀት መቁረጥ ጀምሮ ከሆነ ይሄ ትግራይን የማጣበብ አንዱ እርምጃ ሊሆን ይችላል እንጂ ዝም ብሎ ተራ የብድር መመለስ አፈጻጸም አይመስለኝም። ሁለተኛ መንግስት ራሱ ከቻይና የተበደረው ብድር መክፈል አቅቶት የክፍያ ማራዘሚያ ጊዜ እየጠየቀ ባለበት ሁኔታ በአገር ደረጃ በክልል መጥቶ ግን ገበሬው አልከፈለም እና ከበጀታችሁ ቆርጣለሁ ማለት እኔ ትልቅ ችግር ነው የሚመስለኝ። እንደገናም ዝም ብሎ እጁ ላይ ስላለ መቁረጥ ያለበት አይመስለኝም። እኔ ውላቸው ምንድን እንደተፈራረሙ አላቅም። ዋስትና ሲባል ሁለት አይነት ዋስትና ነው ያለው በህግ። አንዱ ተራ ዋስትና ነው፣ ሌላው የአንድነት የሚባል ዋስትና ነው። ተራ ዋስትናው ዋናው የተበደረው ሰው መመለስ ካልቻለ ነው ወደ ዋሱ የሚኬደው። የአንድነት ዋስትና የሚባለው አበዳሪው ዋናውን ባለ ዕዳም ሊጠይቅ ይችላል፣ ዋሱንም ሊጠይቅ ይችላል በአንዴ። ስለዚህ ምን አይነት ውል ነው የተፈራረሙት? ያም ቢሆን ግን መንግስት ራሱ ከሳሽ ራሱ ዳኛ ሊሆን አይገባም። ቆርጦ ሊያስቀራ አይችልም። ከሶ እውነትም ያልተመለሰ ብድር አለ ተብሎ በፍርድ ቤት ከተወሰነ በኋላ ነው መቁረጥ ያለበት። ሲቆርጥም የመንግስት መደበኛ በጀት በእዳ ይያዝም። ምክንያቱም የመንግስት የዕለት ተዕለት ስራ መቆም ስለሌለበት ሰበር የጠቅላይ ፍርድ ቤትም እንደዚሁ ክርክር ቀርቦለት ከመንግስት በጀት ይቆረጥ ተብሎ በአንድ ወቅት በቀረበ ጉዳይ ከመንግስት ስራ ማስኬጃ የፕሮጀክቶች የምናምኖች ከሆነ እንትን ሊሆን ይችላል። በተረፈ ግን ለሰራተኛ የሚከፈል ደሞዝ እና የመንግስት ስራ ለማንቀሳቀስ ግን ለእዳ መክፈያ አይውልም ተብሏል። እና ርዕሰ መስተዳድሩ ዘርዘር ያለ መረጃ አልሰጡንም እንጂ ይህ ነገር በጣም አከራካሪ ነው።
እሺ፣ አቶ ገብሩ
ብድሩን በተመለከተ ተበዳሪ መመለስ አለበት የሚል እምነት አለኝ። ግን ደግሞ ብድር መክፈል በማይችልበት ሁኔታ ምን ይደረጋል የሚለው ግን ደግሞ መታየት አለበት። ባንኮችም የተበላሸ ዕዳ ይሰርዛሉ፣ መንግስትም የተበላሸ ዕዳ ይሰርዛል። በተለይ ደግሞ የትግራይ ክፍል ከተባለ በተለየ ይህ ለማዳበሪያ የተወሰደ ዕዳ ይመስለኛል። ማዳበሪያው ገበሬው እየተገደደ በማያመርትበት ብዙ የማይጠቅመውን ጭምር የወሰደው ስለሆነ በተለይ እንግዲህ ይሄ የማዕከላዊ መንግስትን ብቻ ተጠያቂ ያደርግ እንደዚህ ክልሉ ራሱ ማዳበሪያ የሚሰጥበት አቅጣጫ ገበሬው በቦታ ነው የተሰጠው ነበረ እና እንዲህ ገበሬ ጠይቆ ይጠቅመኛል ብሎ መሬቱን ያለማኛው ብሎ የሰጠው አይደለም እና በዚህ አግባብ የተሰጠ ብድር ይመለስ ብሎ ጫና ማድረግ ትክክል አይደለም። ለዚህ ግን ተጠያቂው የክልሉ የፌደራል መንግስት ብቻ ሳይሆን የክልሉ መንግስት ለዚህ ተጠያቂዎች ናቸው ለማለት ነው። ፌደራልኮ ግን እንግዲህ አደጋ የሚሆነው ትግራይን ብቻ የሚነካ ከሆነ ነው። ይህ መረጃው ካለ ይሄ ወን ተብሎ የሚደረግ ነገር ነው። ልክ የምናነሳው በተለይ ትግራይ ልዩ ተጠቃሚ ሆኗል የሚለው አመለካከት የሚነገርበት ሁኔታ አለ። ይህን መቃወም አለብን። ይሄ ወደ ባጀት ተተግብሮ ከሚገባው ከቀመሩ በታች ከሆነ ግን ተጠያቂ ይሆናል ማለት ነው። ለዚህ ኮምፕሌን አድርጋለን። በቀመሩ መሰረት እስከሆነ ድረስ እና ለሁሉም ክልል እስከሆነ ድረስ ግን ይሄ እንዲሁ እንደማስፈራሪያ መነገር ያለበት ሆኖም አይሰማኝም። እንደ ፍትህ ጉዳይ እንደ ትልቅ ነገር አነጋጋሪ ስለሆነ ከሌሎች ክልሎች በተለየ የትግራይ የሚቆረጥ ከሆነ ሁላችንም ቆመን የምንቃወም ይሆናል። ከሌሎችም እኩል ከሆነ ግን ይሄ መነጋገሪያ ጉዳይ አይሆንም።
በትግራይ ክልል መልካም አስተዳደር እንዲሰፍን ጥረት በማድረግ በኩል ደግሞ ጥሩ የተጀመሩ ስራዎች አሉ ብለዋል ምክትል አስተዳዳሪው ዶክተር ደብረጽዮን።
መሰለኝ ህዳር ተአሳሰረውን ጀመርነን አንድ አንድ ሰዓታሉ ተጀምር ይዘለ ገና
ከመልካም አስተዳደር ጋር በተያያዘ የተጀመሩ ጥሩ ስራዎች አሉ። ገና ጅምር ላይ ነው። አንድ ትልቅ የማስተካከል ስራ የሰራ ነው የህዝብን የአቤቱታ መጓተት ማሳጠር ነው። በሁለት እና ሶስት ጊዜ መመላለስ እንዲያልቅ ነው ጥረቱ። በዚህ መልክ ሰውም ረፍት ያገኛል። ሌላው በያዝነው አመት ቀበሌ ላይ እናተኩር ብለናል። የትግራይ መልካም አስተዳደር በዋናነት ቀበሌ ላይ እንዲረጋገጥ ማድረግ አለብን ብለናል። ምክንያቱም ሁሉም ቦታ ላይ እናስተካክለዋለን ለማለት ስለማይቻል ልናስተካክለው በምንችለው ላይ እንስራ ብለን ቀበሌ ላይ መሰረታዊ ለውጥ ለማምጣት ወስነናል። ስለሆነም ቀበሌዎችን አስመልክቶ ሰዎች የሚማረሩባቸውን ነገሮች ሁሉ ፈትሸናል። በቀበሌ ያሉትን ችግሮች ከፈታን መልካም አስተዳደርን አስተካከልን ማለት ነው። መቀየር ያለባቸውን ተቋማት ሁሉ ለውጠናል። መፍረስ ያለበትን አፍርሰናል። አንዱ ከሞላ ጎደል መላ የትግራይ ህዝብ ይማረርበት የነበረው የመሬት ዳኝነት ጉዳይ ፈርሶ በመደበኛ ፍርድ ቤት፣ አንዳንዱ ደግሞ በማህበራዊ ፍርድ ቤት እንዲወሰን ተደርጓል። የቀበሌው ማህበራዊ ፍርድ ቤት ፈርሶ በአዲስ መልክ እንዲመሰረት ተደርጓል። ይህ የሆነው ምሁራን ባደረጉት ጥናት መሰረት ነው። እዛ የሚሰሩትም የተማሩ ወጣቶች ናቸው። ከልምድ አንጻር እንዲረዱ ተብሎ በስራቸው እየቀጠሉ አሉ። ስለ 3 ቀጠናዎች ልንገራችሁና 75 ከመቶ የሚሆኑት በማህበራዊ ፍርድ ቤት የሚሰሩ ሰዎች በዲግሪ የተመረቁ ናቸው።
ዶክተር ሐሪ
እንግዲህ የመልካም አስተዳደር ጉዳይ ቁልፍ ጥያቄ ነው የሚመስለኝ። ለሰላምና መረጋጋትም ቁልፍ ጉዳይ ነው። መልካም አስተዳደር ከማንም የኢትዮጵያ አካባቢ ባላነሰ ትግራይ ውስጥ ከፍተኛ የመልካም አስተዳደር ችግር እንዳለ መንግስትም ራሱ የተቀበለው ነው የሚመስለኝ እና እሱን ለመፍታት እየሄድን ነው። ከስር ከጣቢያ ለመፍታት እየሞከርን ነው። ትኩረት ሰጥተን እየተንቀሳቀስን ነው እያሉ ያሉት። ይሄ የመሬት ጉዳይ እንደ ትግራይ ያለ ገበሬ የሆነ ማህበረሰብ ከመሬት ጋር ከፍተኛ ቁርኝት ያለው መሬት ላይ ፍትህ ሲያጣ በጠቅላላ ፍትህ ነው የሚያጣው ማለት ነው። ምንም ሌላ መቆሚያም የለውም። ስለዚህ በዛ ደረጃ ያለው ነገር ትኩረት መስጠት የተገቢ ነው። ጣቢያ ላይ እያሻሻል ነው፣ ከስር ከቀበሌ እያሻሻል ነው እያሉ ያሉት። እንግዲህ ጥናት ይፈልጋል። ምን አይነት ሰዎች ናቸው እየመደቡ ያሉት? ከፓርቲ ታማኝነት ነፃ ወጥቶ ሰዎች በሙያ ነው ወይ እዛ ቦታ እያስቀመጧቸው ያሉት? ምክንያቱም ይሄ ፓርቲና መንግስት መደበላለቁ ነው ሀገር አቀፍ ደረጃም ችግር የፈጠረው በየክልሎችም ችግር የሚፈጥረው። ስለዚህ እየመደቧቸው ያሉ ሰዎች ሙያን መሰረት አድርገው ተወዳዳሪ በሆነ የምልመላ ስርዓት እየመደቧቸው ከሆነ ውጤታማ ይሆናል ብዬ ተስፋ አደርጋለሁ። ካልሆነ ግን አመላመሉ አመዳደቡ በማይታወቅ መንገድ ሰዎች እየተቀመጡ ከሆነ ታጥቦ ጭቃ ነው የሚሆነው እና እዛ ላይ መጠንቀቅ ያስፈልጋል። መልካም አስተዳደር ላይ መተኮሩ ግን ተገቢ ነው፣ ቁልፍ ነገር ነው እያስባለሁ።
እንሻት ገብሩ
አሁን በስራ ላይ እንኳ ብዙም እንስማማ አይደለሁም። ለምንድን ነው አስቀድሞ መልካም አስተዳደር የጠፋው? ለምንድን ነው ኢትዮጵያ ውስጥም የዚህ ሁሉ ችግር የፖለቲካ ቀውሱ ችግር አንድ መንስኤም የመልካም አስተዳደር እጦት ነው። ትግራይ ደግሞ ከዚህ ልክ እንደሆነ እንጂ የሚሻል አይደለም። የመልካም አስተዳደር ሲባል ዘርፈ ብዙ ይመስለኛል። ዘርፈ ብዙ ነው። በቀበሌ አስተዳደር ብቻ ለውጥ በዛ በሚደረግ ለውጥ የሚፈታም አይመስለኝም።
በነገራችን ላይ እንግዲህ ሰፊ ንግግር ነው ያደረጉት አሳጥረን ስላቀረብነው ነው እንጂ ሰፊ ለውጥ እናደርጋለን እሱ ጊዜ የሚወስድ ነው፣ ግን በቀላሉ ልንለውጠው በምንችል ጀመርን ያሉት እንግዲህ ለማብራራት ያህል
እሱ ነው እኮ። በዛ ስለማስማማ ነው። በዛ አይደለም መጀመር ያለበት፣ ከላይ ከጭንቅላቱ ነው መጀመር ያለበት እንጂ ከታች አይደለም። ይሄ ቁርጠኛ የሆነ የለውጥ ፍኖተ ካርታ የለውጥ ፍኖተ መሰረታዊ የሆነ የለውጥ ፍኖተ ካርታ ኑሮ የፓርቲ ሚና፣ የመንግስት ሚና፣ የህብረተሰቡ ሚና፣ የሲቪል ሰርቫንት ሚና በደንብ የተለየበትና በግልጽ አስተዳደር በነፃነት ህዝቡን መብቱን የሚጠይቅበት ሁኔታ እስካልተፈጠረ ድረስ ይሄ እንዲጀምርም ለውጥ አያመጣም የሚል ነው።
መንገድ የሌላቸው ቀበሌዎች በመንገድ እንዲተሳሰሩ ተወስኗል ብለዋል ዶክተር ደብረጽዮን።
መንገድ ድሬ ብላ ጣቢያው ነተአፈራ ይ ነው መንገድ ድሬ ብለን ጣቢያታት አሏነ
መንገድ የሌላቸው ጣቢያዎች ስላሉን ጣቢያዎቹ በመንገድ እንዲገናኙ ወስነናል። በድምር 149 ናቸው። እነዚህ ምንም አይነት መንገድ የሌላቸው ናቸው። የቀበሌዎችን ሁኔታ እንለውጥ ስንል ከመልካም አስተዳደር አንጻር ብቻ ሳይሆን በመሰረተ ልማትም ጭምር መሆን አለበት። ቢያንስ በመንገድ መገናኘት ይኖርባቸዋል። በ124ቱ የመንገድ ዝርጋታ እየተሰራ ነው። 25ቱ ግን በማሽን ካልሆነ በእጅ አይሆንም ተብሏል።
ዶክተር ምሐሪ
ይሄ እንግዲህ የማህበራዊ አገልግሎት የማቅረብ ጉዳይ እንደ ኢትዮጵያ ባለ ሀገር እንግዲህ ዞሮ ዞሮ የመንግስት ኃላፊነት መሆን አይቀርም። ስለዚህ ከማህበራዊ አገልግሎቶች አንዱ ደግሞ መንገድ ነው። ለነገሩ መንገድ ብቻ አይደለም፣ ትምህርትም፣ ጤናም፣ የውሃ አገልግሎትም እንደዚሁ የመንገድን ያህል አስፈላጊ ነገሮች ናቸው። ግን የአቅም ውስንነት ካለ ግን በተሻለ በሰው ጉልበትም ጨምሮ ሊሰራ የሚችለው ከሌሎቹ ሙያ የሚጠይቁ ናቸው የሚሆኑት። በጤና አገልግሎት ባለሙያና መሳሪያ ይጠይቃል፣ ትምህርትም እንደዛው፣ ውሃም እንደዛው። መንገድ ግን በሰው ጉልበትም ድንጋይ እያንከባለለ የሚሰራ ነገር ስላለ በመንገድ መጀመሩ ጥሩ ነው።
እሺ፣ አቶ ገብሩ።
በተባበሩት መንግስታት ድርጅት የታወጀ መርሃ ግብርም አለ። ሌሎችም እንዲሁ ዓለም አቀፍ ድርጅቶች ያስቀመጡት መርሃ ግብር አለ። ይሄ አድማሳዊ ተደራሽነት ወይ ደግሞ ዩኒቨርሳል አክሰስ የሚለው በሁሉም ዙሪያ መሆን አለበት። መንገድ አንዱ የዚህ ፕሮግራም ነው። ከተሞችም ጭምር የውሃ ችግር አለባቸው። የመብራት አገልግሎት ችግር ያለባቸው አሉ። ከተማም እየጠርም የፋይናንስም እንዲሁ ችግር እንደዛ የተባለ 20-30 ነገሮች፣ የትምህርትም፣ የጤናም እና አሁን የተሻለው የምለውን አሁን በኢትዮጵያ ውስጥ በትምህርት ረገድ፣ በጤና ረገድ ይሄ ዩኒቨርሳል አክሰሱ የተሟላ ደህና የሆነ ነው። መንገድም በዚህ መንገድ የትግራይ ክልልም በዚህ ብሄድ ጥሩ ነው ነው።
ትግራይ ውስጥ በአሁኑ ጊዜ ከፍተኛ የሀብት ብክነት እንዳለ ገልጸው በመጪው ክረምት ወቅት ድርቅና ረሃብ ሊኖር እንደሚችል ትንበያ መኖሩን አስገንዝበዋል።
ለለም ሀብቲ በአግባብ ምርቃም ቁጠባ ናይ ትግራይ ፍላይ ብክነት አብዝዋን
ትግራይ ውስጥ የኢኮኖሚ አጠቃቀምን በሚመለከት በተለይም በአሁኑ ጊዜ ከፍተኛ ብክነት ነው ያለው። ለሰርግ፣ ለተስካር፣ ለክርስትና፣ ለሌላ ነገርና ለመታየት የሚወጣው ሀብትና ገንዘብ ለምን ይባክናል? ህጻናት የሚማሩበት ክፍል ታቶ ዳስ ውስጥ ከእባቦች ጋር እየተማሩ ነው። ገንዘብ በከንቱ ከማባከን ይልቅ ለልጆች አንዲትም ክፍል ብትሆን በስማቸው እኮ ማሰራት ይችላሉ። መንግስትም ህዝብም ያለውን ቆጥቦ መጠቀም ይኖርበታል። አስተሳሰብ መለወጥ ይኖርበታል። በትንባያው መሰረት በመጪው ክረምት ድርቅ ይኖራል፣ መጥፎ ሁኔታ ይጠብቀናል እየተባለ ነው። በትግራይ ብቻ ሳይሆን በመላ አገሪቱ መጥፎ ሁኔታ ይኖራል እየተባለ ነው።
ዶክተር መሐሪ
ብክነት እንግዲህ ልንታገለው የሚገባ ነገር ነው። እንደ ደሃ ማህበረሰብ የቁጠባ ባህላችን የሚያድግበት ሁኔታ የሚያበረታታ አካሄድ ነው መከተል ያለብን። በሀገርም ደረጃ፣ በመንግስትም ደረጃ፣ በግል ኑሮ፣ በህብረተሰብም ደረጃ እንደዛ መሆን አለበት። እኔ በእሳቸው ቁጥጥር ያለ እና ውጤታማ ሊሆን የሚችል የሚመስለኝ በመንግስት የስራ ኃላፊዎች አካባቢ በመንግስት መስሪያ ቤቶች አካባቢ ያለ ድክመት፣ በዚህ በኢፈርት ድርጅቶች አካባቢ ያለ ድክመት፣ በዚህ በፓርቲ መዋቅሩ አካባቢ የፓርቲ የስራ ኃላፊዎች ያለ ድክመት ካለ እሱን እሱን እየተከታተሉ መቆጣጠሩ የበለጠ ውጤታማ ይሆናል።
አቶ ገብሩ፣
እንግዲህ ዋናው ነገር ይሄ ድክመት ምንጭ ምንድን ነው? የድክመት ምንጭ የኢኮኖሚው ከኢኮኖሚ ውስጥ የትኛዎቹ ናቸው የድክመት አካባቢዎች ብሎ ማየቱ ተገቢ ይመስለኛል። እንግዲህ ዶክተር መሀሪም የገለጸው አለ። እኔ ይሄ ከስካርና ሰርክ በግለሰብ ደረጃ ገበሬውን እንደሚጎዳ እገነዘባለሁ። ከመጠን በላይ ወጪ ሲያደርግ ግን ይሄ የባህል ጉዳይ ነው። ቶሎ ማስቆም የሚቻል አይመስለኝም። ነበር አለ የሚቀጥል ይመስለኛል። እንደተባለው ድክመት መታየት ያለበት ከትልቁ የኢኮኖሚ አካባቢ ነው። ማለት የመንግስት ባጀት በሚገባው ስራ ላይ ይውላል ወይ? የኢፈርት ሌሎችም የክእነት ገንዘብ በሚገባ ስራ ላይ ይዋለ ነው? ምን ያህሉ ይዘረፋል? ከዚህ በሚሊዮኖች የሚዘረፈውና የሚባክነው እንግዲህ እዚህ ላይ ቃሉ ድክመትና ዝርፊያ ወይ ስርቆት የሚለው ነገር መለያየት አለባቸው ይመስለኛል። ድክመት በራሱ ሀብት ያጠቃቀም ጉዳይ ነው የሚሆነው። ይሄ ዝርፊያ ግን የመንግስት ሀብት፣ የሀገር ሀብት፣ ያው የገበሬውም ሀብት ጭምር የሚባክንበት ሁኔታ ነው። ስለዚህ ይሄ ትግራይ ውስጥም እንደ ሌሎች አካባቢዎች በሚሊዮኖች የሚቆጠር ገንዘብ እንደሚባክን እናያለን። እንደሚሰረቅም ባለስልጣኖች ብዙ ገንዘብ እንደሚያባክኑ እንደሚያሰርቁ በጨረታ ሂደት፣ በግዢ ሂደት፣ በሌሎችም እንደሚባክን እናያውቃለን። ዋናው ትኩረት መደረግ ያለበት በዚህ ነው። እንግዲህ በአጠቃላይ ሙስና የሚባል የድርጅቱ ችግር እንደሆነ ከአሁን በፊትም ተገምግሟል። የመንግስቱ ችግር እንደሆነም ተገምግሟል። ዋና የውጊያው አቅጣጫ በዚህ መሆን አለበት።
በመጨረሻም ዶክተር ደብረ ጽዮን ከኤርትራ ጋር እንዲኖር ስለሚፈልገው ግንኙነት ዘርዝረዋል።
ኤርትራ ብስተሀስረ ለንደልኝ አያቱ ድሊህና ይ ድሊህና ሁሉም ተፈልጦ ያሙ
ከኤርትራ ጋር በተያያዘ ላነሳ የምፈልገው ሰላም የምንሻ መሆኑን ነው። ከኤርትራ ጋር ሰላም እንዲመጣ ጥረናል። ሰላም እንዲጠናከርና ዋስትና እንዲኖረው እንፈልጋለን። ያለፉት የጦርነት እዳዎች በስነስርዓቱ እንዲከናወኑ እንፈልጋለን። የሰላም መንፈስ ነው የተጀመረው እንጂ ብዙ ያልተዘጉ አጀንዳዎች አሉ። የአልጀርስ ስምምነትም ሆነ የድንበር እንዲሁም የካሳ ጉዳይ ተንጠልጥለው የቀሩ ነገሮች አሉ። ስለሆነም የራሳችንም ሆነ ሌላ ኃይሎችን አንቀሳቅሰን የሰላሙ ሁኔታ እንዲጠናከር እናደርጋለን። ተንጠልጥሎ ስለቀረው ነገር ግን በፈለጉበት ጊዜ በመነሳት ሳይሆን በተቃዋማዊ በህጋዊና ሁሉም በሚያውቀው መንገድ ማለቅ ይኖርበታል። ሌላ ችግር ውስጥ መግባት አንፈልግም። በቃን ብለናል። ስለሆነም ጉዳያችንን አጠናቀን ከኤርትራውያን ጋር አብረን ተጋግዘን ለመልማትና ህይወታችንን መቀየር ነው ፍላጎታችንና ምኞታችን።
እሺ ዶክተር መሐሪ፣
እንግዲህ የኤርትራ ጉዳይ ዞሮ ዞሮ የኤርትራና የኢትዮጵያ ጉዳይ የታሪክ አጋጣሚ ሆነ ትግራይ ድንበር ላይ ሆነ እንጂ የሁለት ሀገር ግንኙነት ጉዳይ ነው። የሁለት ሀገር ግንኙነት ደግሞ ባለን ፌዴራላዊ አደረጃጀት ምክንያት በዋናነት የፌዴራል መንግስቱን የሚመለከት ጉዳይ ነው። የፌዴራል መንግስቱ ግን ምን እያደረገ እንደሆነ፣ ምን አይነት ስምምነት እንደተፈራረመ እስካሁን ድረስ የሚታወቅ ነገር የለም። ግንኙነቱም ቢሆን አንዴ ይከፈታል፣ አንዴ ይዘጋል። ብዙ ግልጽ ያልሆኑ ነገሮች መሬትም ላይ ግልጽ ያልሆኑ ነገሮች አሉ፣ ሰነድም ላይ ግልጽ ያልሆኑልን ነገሮች አሉና እሱ በድንበር ሰፊ ድንበር የምንገናኝ በመሆናችን እኛን የበለጠ ያሳስበናል። አንዳንዴ ከኤርትራ አካባቢ የሚወራው ነገር አስደንጋጭ ነው። ትግራይ ሊወረድ እየተዘጋጀ ነው ይላሉ የሚል መረጃ ነው ከዛ አካባቢ የሚመጣው እና እነዚህ ነገሮች ሁሉ እንትን ብለው ሲታዩ፣ ተጠቃለው ሲታዩ በዛ አካባቢ ትንሽ የሚጎረብጥ ነገር ያለ ነው የሚመስለው። ያ በጥንቃቄ መታየት አለበት። በእርግጥ ህዝብ ለህዝብ ግንኙነቱ መስመር መያዝ ይኖርበታል። ስምምነቱ ተመልሶ ወደሚያዳግም የጦርነት ምዕራፍ እንዳይወስደን ግልጽ ማዕቀፍ፣ ግልጽ ህጋዊ ስርዓት ተበጅቶለት መሰራት ያለበት ይመስለናል። ዋናው ፌደራል መንግስቱን የሚመለከት ይሆናል። በትግራይ በኩል ግን ለህዝቡ ያለን ቀና አመለካከትና ቀና አብረን እንልማ የሚለው አገላለጽ ተገቢ ይመስለኛል።
አቶ ገብሩ፣
ከኤርትራ ጋር የሚኖረው ጉዳይ በእርግጥ እኛና ትግራይና አፋር ድንበር ላይ ስላሉ የመጀመሪያ ገፊት ቀማሾች እነሱ ሊሆኑ ይችላሉ። የመጀመሪያ ማለት ነው። ዞሮ ዞሮ ግን የሀገር ጉዳይ ነው። ዞሮ ዞሮ የዚህ የሰላም ጉዳይ ከኤርትራ ጋር ያለው የሀገር ጉዳይ ነው፣ የፌዴራል ጉዳይ ነው እንደተባለው። ስለዚህ ችግር ቢኖርም ብቻችን የምንጋፈጠው ጉዳይ አይሆንም። መልካም ነገር ቢኖርም ለብቻችን ብቻ ሳይሆን ለሌላውም የሚሰፍ ይሆናል። ስለዚህ ከዚህ አንጻር መታየት አለበት የሚል አመለካከት አለን። እንግዲህ ማዕከላዊ መንግስቱ በዚህ ሀሳብ ያስባል ወይ፣ በዚህ አቅጣጫ ያስባል ወይ፣ ትግራይ መንግስቱስ በዚህ አቅጣጫ ያስባል ወይ? ግልጽ አይደለም። በአካባቢ ዘላቂ ሰላም እንዲኖር ከተፈለገ ሁለት ነገሮች ታሳቢ መደረግ አለባቸው ይመስለኛል። የኢትዮጵያ ሕዝብ ጥቅም ተላልፎ መሰጠት የለበትም። አንድ ሁለተኛ የኢትዮጵያ ሉዓላዊነትን በሚነካ መንገድ መሆን የለበትም። ሁለት እነዚህ መሰረታዊ ነገሮች ይመስለኛል። ከዚህ ውጭ ሰላም የሚባል ነገር የለም። የኢትዮጵያ መሬት ቆርሶ በመስጠት ሰላም ይገኛል ወይ? የኢትዮጵያን ዜጎች ወደ ኤርትራ አሳልፎ ወይ? አሁን በኢትዮጵያ ያሉ ዜጎችን እንደ ኢሮፕ እና በአዲያቦ ያሉት ሰዎችን አፈናቅሎ ወደ ኢትዮጵያ መሬት ሰጥቶ ሰላም ይገኛል ወይ የሚለው ግን እኔ ጥያቄ አነሳለሁ። በዚህ የሚመጣ ሰላም አይኖርም። ስለዚህ ሰላም ይገኙ ዘንድ ራሱም የህወሓት አመራርም ስራ አስፈጻሚ ሆኖ እያለ የሚያውቀው ነገር የለም። ይሄ ነው የሚያስገርመኝ ነገር። እንደ ዜጎች እንደ ሌሎች ዜጎች እንደኛ ከውስጥ እንደሌለ ነው እየተናገሩ ያሉት። በዚህ መንገድ ሰላም ይመጣል ወይ? ግልጽ የሆኑ ዝርዝር ስምምነቶች የኢትዮጵያን ጥቅምና ሉዓላዊነት በሚያስጠብቅ መንገድ እስካልሄደ ድረስ ለጊዜው ምናልባት በሀይል ተጭኖ ምናምን ሰላም ሊመጣ ይችላል። ግን መሰረቱ ይሄ መሆን አለበት፣ መሩ ይሄ መሆን አለበት። የሁለቱም ጥቅም የሚያራምድ እንዲያውም በኔ እይታ የድንበር ማካለሉ ጉዳይ አስቆይቶ በሌሎች ሁለቱን አገሮች ሊያስተሳስር በሚችሉ ጉዳዮች ላይ ስምምነት ማድረግ ጠቃሚ ይመስለኛል። እና ያም ቢሆን ግን ዓለም አቀፍ እውቅና ባለው በተረጋገጠ በህግ በተደነገገ እንጂ እንዲሁም በድሮው ሲፈልጉ ለኢሳያስ በሚዘጉት በሚከፍቱት ስምምነት መሄድ የለበትም። አሁን እያየነው ያለ ነው። ይከፍታል፣ ይዘጉታል እንጂ እንዲሁ ሰላም ብሎ ሰላም የሚመጣ መስሎ አይታይም።
እሺ፣ እንግዲህ አቶ ገብሩ አስራት፣ ዶክተር መሐር ረዳይ ለሰጣችን ሰፊ ማብራሪያ በጣም እናመሰግናለን።
እኛም እናመሰግናለን።